ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11052 ሜጋሄርስ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ መስከረም 21 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ በሳምንት ውስጥ የተጠናቀሩትን አበይት ዜናዎች የምንተነትንበት የፍካሪ ዜና ፕሮግራማችን ይቀርባል። የቀኝ ጌታ ዮፍታይ ንጉሴን ድንቅ የስነ ጽሑፍ ችሎታ በሚመለከት በዮሐንስ አድማሱ የቀረበውን ትንታኔ አሰምተን ክፍል 1 ዝግጅታችን ይጠናቀቃል።
ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን። በተጨማሪም የአካባቢ አገሮችን ሁኔታ እንቃኛለን።
በቅድሚያ ርዕሶቹን እነሆ።
ወያኔ በዚህ በያዝነው ዓመት የኢትዮጵያ ሕዝብ ንብረት የሆኑ የንግድ ድርጅቶችን ሽያጭ ለማከናወን መወሰኑ ተሰማ።
ሬቻ በዓል ወያኔ ግዙፍ የጸጥታ ኃይል ማሰማራቱ ታወቀ።
በሐረርጌና በተለያዩ አካባቢዎች በተፈጠረው ደም መፋሰስ በመቶ ሺዎች የሚቆጠሩ መፈናቀላቸው ተነገረ።
ስኳር ከገበያ በመጥፋቱ ሳቢያ በርካታ ፋብሪካዎች ከማምረት ውጪ መሆናቸው ታወቀ።
ወያኔ በሙስና ስም አገልግሎቶችን ዘብጥ ያማውረዱ ፋይዳ ቢስ መሆኑ ተገለጸ።
ስኳር ከገበያ በመጥፋቱ ሳቢያ በርካታ ፋብሪካዎች ከማምረት ውጪ መሆናቸው ታወቀ።
የደቡብ ኮሪያው አምባሳደር በወሲብ ትንኮሳ ከስልጣናቸው መነሳታቸው ይፋ ሆነ።
የእህል ምርት ያሽቆለቆለ በሜድ ላይ መሆኑ ተሰማ።
አሁን ወደ ዝርዝሩ።
በሐረርጌና በተለያዩ አካባቢዎች በተፈጠረው ደም መፋሰስ በመቶ ሺዎች የሚቆጠሩ መፈናቀላቸው ተነገረ። ለ26 ዓመታት በተጨባጭ እየታየ ያለው ወያኔ ግጭትን ሆን ብሎ በመቆስቆስ የህዝብን ደም እያፋሰሰ እንደገና ዞሮ አስታራቂ ሽማግሌ ሆኖ ይሰየምና የራሱን በደም የተጨማለቀ ወንጀል በሌሎች ላይ እየላከከ ሰጥለጥ አድርጎ ለመግዛት የግፍ ዘር እየዘራ ነው ተብሏል። በሐረርጌ በባቢሌና በቦረና በዋነኝነት በተከሰተው ግጭት በርካቶች ቤቶቻቸው ስለተቃጠሉባቸው ቀያቸውን ጥለው መሰደዳቸው የታወቀ ነው። የዘገባ እስከ ተጠናከረበት እስከ እሁድ መስከረም 21 ድረስ የህዝብ መፈናቀል እንደቀጠለ ነው ተብሏል። በዚህ ወያኔ በፈጠረው የደም መፋሰስ በተከሰተው መፈናቀል በርካቶች ከትዳር አጋሮቻቸው፣ ከአብራኮቻቸው፣ ከወጡ ልጆቻቸው፣ ከእናት አባቶቻቸው፣ በአጠቃላይ ከዘመድ አዝማዶቻቸው መለያየታቸው የታወቀ ሲሆን የዘመዶቻቸው በህይወት መኖርና አለመኖር የማያውቁ በሺ የሚቆጠሩ መሆናቸው በስፋት ይሰማል። በዚህ ግጭት የተፈናቀሉት በትንሹ ከመቶ ሺህ በላይ ናቸው ተብሏል። ወያኔ እስካሁን ለነዚህ ተፈናቃዮች ተገቢ የሆነ እርዳታ እንዲያገኙ አለማድረጉን ከተለያዩ መጠለያዎች ከደረሱን መረጃዎች ለማወቅ ተችሏል።
ሳሞኑን በደቡብና በደቡብ ምስራቅ ኢትዮጵያ በደረሰው የህዝብ መፈናቀል ዜጎችን ለብዙ አመታት ከኖሩበትና ከተወለዱበት ቀይ ለማባረር መሳሪያ የሆነው የግለሰብ መታወቂያ ላይ ሰፈረው የብሔር ማንነት መገለጫ ነው በማለት የቢቢሲ ዜና ወኪል ተቆሟል። ላለፉት 25 አመታት መታወቂያ ላይ ብሔር የሚለው ቃል መስፈሩ ብዙዎችን ዜጎች ከነበሩበት ቦታ ለማባረር በማገልገል አደገኛ ሁኔታን ፈጥሯል የሚለው የዜና ምንጭ ካነጋገርናቸው ሰዎች መካከል በመታወቂያ ላይ የብሔር ማንነት መገለጹን የሚቃወሙ እንዳሉበት አስምሮበታል። በወያኔ ህገ መንግስት እንኳን ግዴታ ያልተጫነበት የብሔር መገለጫ በመታወቂያ ላይ ተግባራዊ ማድረግ ከህግ አንጻር አግባብ እንዳልሆነ በመግለጽ አንድ ኢትዮጵያዊ በፍርድ ቤት የሚያደርገውን ጥረት በመግለጽ ቢቢሲ ሰፊ ትንታኔ ሰጥቷል።
ሶማሊላንድ ከተባለው ግዛት ብቻ ከ3000 በላይ ኦሮምኛ ተናጋሪ የሆኑ ኢትዮጵያውያን መባረራቸውን የወያኔ ኮሙኒኬሽን ሚኒስትር ሰኞ ዕለት ለጋዜጠኞች በሰጠው መግለጫ ተናግሯል። ከጥቂት ቀናት በፊት በሃርጌሳ ቢያንስ 2 ኢትዮጵያውያን መገደላቸው ሲታወቅ የተባረሩት ዜጎች ቁጥር ከዚህ የበዛ ነው ማለት ብዙዎች ይናገራሉ። በወያኔ ተመስርቶና ተጠናክሮ የሚንቀሳቀሰው ልዩ ፖሊስ ባካሄደው ጥቃትና ግድያ የተነሳ ከተለያዩ ቦታዎች የተፈናቀሉ ዜጎች ከግማሽ ሚሊዮን በላይ ሲሆኑ በተለያዩ የአገሪቱ ክፍሎች ጊዜያዊ መጠለያ የተሰጣቸው መሆኑ ቢነገርም በቂ አገልግሎት አያገኙም ተብሏል።
ሬቻ በዓል ወያኔ ግዙፍ የጸጥታ ኃይል ማሰማራቱ ታወቀ። ባለፈው አመት ሬቻ የተሰኘውን በኦሮሞ ባህል በየአመቱ መጀመሪያ የሚደረግ የይቅርታና የምርቃት በዓል ለማክበር የተሰበሰበው ህዝብ ላይ ወያኔ በእሩምታ ተኩስ በሺ የሚቆጠሩ ንጹሃን ደም እንዳፈሰሰና በአስር ሺዎች የሚቆጠሩትን አፍኖ እያሰቃየ እንደሆነ የሚታወቅ ነው። ዛሬ በተከበረው የሬቻ በዓል ወያኔ ምንም አይነት የታጠቀ ኃይል እንደማያሰማራ ቢገልጽም በአስር ሺህ የሚቆጠሩ የወያኔ ሰላዮችንና ኦሮምኛ ተናጋሪ የሆኑ የፌዴራል ፖሊሶችና የአጋዚ ጦር አባላትን አስታጥቆና በሲቪል ልብስ እንዲሰማሩ ማድረጉን ከውስጥ አዋቂዎች ካፈተለከው መረጃ መረዳት ተችሏል።
ወያኔ በሙስና ስም አገልግሎቱን ዘብጥ ያማውረዱ ፋይዳ ቢስ መሆኑ ተገለጸ። ወያኔ አገልግሎቱ በሺዎች የሚቆጠሩ ሲዘርፉ ያየ ዝም ማለቱ ሲገርም በሚሊዮኖች የሚቆጠር ሲዘርፉ ደግሞ ዝም ከማለት አልፎ ያሞግሳቸውና ይሾማቸው እንደነበር የሚታወቅ ነው ተብሏል። አሁን በቢሊዮን የሚቆጠር ገንዘብ በመስረፍ ሲከሳቸው ትርጉሙ ሌላ ነው የሚሉ ብዙዎች ናቸው። እነዚህ ዘራፊ ተብለው እየታሰሩ ያሉ የወያኔ አጋሰሶች የሚዘርፉት ገንዘብ ቋቱ ሌላ ሳይሆን ቁንጮ ወያኔዎች መሆናቸው አያጠራጥርም ተብሏል። ይህ በቅርቡ ወያኔ የሚያካሂደው አጋሰሶችን ዘብጥያ የማውረድ ዘመቻ የህዝብን አመጽ ለማደንዘዝ የታለመ መሆኑን የሚያስረዱ ወገኖች እንደሚሉት የአሳ ግማቱ ከጭንቅላቱ እንደሚባለው ግማቱ የሚወገደው ጭንቅላቱን በመቁረጥ ብቻ ስለሆነ ወያኔም ቁንጮ ጭንቅላቱን ካልተባለ ሙስና ከወያኔ ጋር የተጣባ በመሆኑ ይፋፋል እንጂ አይጠወልግም ብለዋል።
የወያኔ ባለስልጣኖች በተለያየ መንገድ የሀገሪቱን አንጥር ሀብት የሚዘርፉ መሆናቸው ሲዘገብ መቆየት የሚታወቅ ሲሆን ሰሞኑን አንዳንድ የወያኔ ከፍተኛ ባለስልጣኖች ግዙፍ የሆኑ ሆቴሎችና የመዝናኛ ቦታዎች እየገነቡ መሆናቸውን ኢንዲያኖሽን ኒውስ ሌተር የተባለው ጋዜጣ አጋልጧል። በአሁኑ ወቅት በሱዳን የወያኔ አምባሳደር የሆነውና ለረጅም ጊዜ የወያኔ ፍርት ኩባንያ ስራ አስኪያጅ የነበረው አባዲ ዘሞና ሚስቱ ሂሩት ሱራፌል ቦስተን ነዋሪ ከሆነው ከታዲዮስ በለጠ እንዲሁም ከሌሎች የወያኔ ባለስልጣናት ከደብረጽዮን ገብረ ሚካኤልና ካዜም መስፍን ጋር በመሆን ቁሪፍቱ ሪዞርትና ስፓ በሚል ስም የሚታወቅ ግዙፍ የሆነና 24 ቪላዎችን ያቀፈ ሆቴልና የመዝናኛ ስፍራ በትግራይ ውስጥ እየገነቡ መሆናቸው ታውቋል። ባለፉት 24 አመታት አባዲ ዘሞና ሂሩት ሱራፌል ከፍተኛ ሀገሪቱን ገንዘብ የዘረፉ መሆናቸው ሲታወቅ ሶስቱ ልጆቻቸው የሞባይል ስልክ የሚያስመጣ ኩባንያ መስርተው የተንቀሳቀሱ መሆናቸውንም ጠቅሷል።
ብርሃኑ አዴሎ የተባለው የቀድሞ የወያኔ ባለስልጣን በሙስና ተጠርጥሮ በቁጥጥር ስር መዋሉን የዜና ምንጮች ዘግበዋል። ለሰቡ ከዚህ ቀደም የደቡብ ክልልን በመወከል ከ36ቱ የኢሃዲግ ማዕከላዊ ኮሚቴ አባላት አንዱ ሆኖ በከፍተኛ ደረጃ ለወያኔ አገልግሎት የሰጠ ሲሆን ከዚያ በፊትም የደቡብ ክልል ከፍተኛ ፍርድ ቤት ምክትል ዳኛ ሆኖ በህዝብ ላይ ወንጀል ሲፈጽም መቆየቱ ይታወቃል። በ2010 ምርጫ ለፓርላማ ተወዳድሮ ሳይሸነፍ ቢቀርም በመጨረሻ የስነ አእምሮ የፈጠራ መዝገባ ዋና ዳይሬክተር ሆኖ የሰራ መሆኑም ተነግሯል። ግለሰቡ በሙስና ምክንያት በቁጥጥር ስር የተደረገ መሆኑ ይገለጽ እንጂ ምን ያህል ገንዘብ መቼና ከየት ቦታ እንደሰረቀ መረጃው አያመለክትም።
ሲፒጂ የተባለው የጋዜጠኞች ተከራካሪ ተቋም ባለፈው ሳምንት ባጠናከረው ዘገባ በዓለም ላይ እንደ አውሮፓ አቆጣጠር በ2017 ዓመተ ምህረት ባሉት 9 ወራት ጊዜ ውስጥ 25 ጋዜጠኞች መዋቸውን በመወጣት ላይ ሳሉ ህይወታቸውን ያጡ መሆናቸውን ገልጾ በ2016 ብቻ በዓለም ላይ 259 መታሰራቸውንና 53 ደግሞ መድረሻቸው መጥፋቱን ዘግቧል። ተቋሙ የወያኔ አገዛዝ ጋዜጠኞችን በማሰር በኩል ከአፍሪካ ሶስተኛ መሆኑን የገለጸ ሲሆን የሚቀድሙት ግብጽና የሻቢያ አገዛዝ ብቻ መሆናቸውን ጨምሮ አሳውቋል።
ላለፉት 25 ዓመታት በወያኔ አገዛዝ በተለይ በአገሪቱ የገጠር ክፍል የተሰሩ መንገዶች ህብረተሰቡን በሙሉ ያላደረሱ መሆናቸውን አንድ ጥናት አጋለጠ። ከፍተኛ ወጪ ተደርጎበት ተሰራ በተባለው መንገድ በቀጥታ ተጠቃሚ የሆነው 22% ብቻ የሆነው የገጠር ህዝብ ሲሆን ቀሪዎቹ መንገዱን ለመጠቀም የተወሰኑ ሰዓታት ወይም ቀናትን አጥፍተው ረጅም ርቀት መሄድ እንዳለባቸው ተገልጿል። ረጃጅም ርቀት ያላቸውና በርካታ ህዝብን ለመሸፈን የታቀዱት መንገዶች የተሰሩት በትግራይ፣ በአዲስ አበባ ዙሪያና እንዲሁም በአንዳንድ የኦሮሞ አካባቢዎች ብቻ ሲሆን በአማራውና በሌሎች ክልሎች በጣም አነስተኛ መሆኑን ጥናቱ አረጋግጧል። በአማራው አካባቢ የተለያዩ ከተሞችን የሚያገናኙትም ሆነ ወይም ሌሎች ክፍለ ሀገሮች የሚወስዱ መንገዶች በጣም ደካማና ኋላ ቀር በመሆናቸው የህዝብ የመዘዋወር አቅም ከመቀነሳቸው በላይ ቁሳቁሶችን ወደ ገበያ ለማምጣት አስቸጋሪ ሁኔታ መፍጠራቸው ተነግሯል።
የእህል ምርት እያሽቆለቆለ በሜድ ላይ መሆኑ ተሰማ። ወያኔ በየአመቱ የእህል ምርት መጨመሩን ቢለፈልፍም አቆ ግን ሌላው ቀርቶ በስንዴ ራስን መቻል ደረጃ ላይ ባለመድረሱ በየአመቱ ከ70 ሺህ ቶን በላይ ስንዴ ከውጭ እንደሚገባ የታወቀ ነው ተብሏል። የስንዴ አቅርቦቱ በሚቀንስበት ወቅት ረጃጅም ሰልፎች በየዳቦ መሸጫ መደብሮች መከሰቱ እንደ ልማድ የሆነ ነው የሚሉ ብዙዎች ናቸው። በቅርቡ የእህል ምርት ላይ አንድ አጥኚ ጓድ ያካሄደው ጥናት እንደሚጠቁመው ከ60 እስከ 90 ሚሊዮን ኩንታል እህል ከተመረተ በኋላ በአቀማመጥ ሁኔታ በየአመቱ እንደሚባክን አመልክቷል። ይህ ደግሞ ከአጠቃላይ አገር አቀፍ የእህል ምርት ከ20 እስከ 30 ከመቶ የሚደርሰውን የያዘ ሲሆን በአነስተኛ ግምት በየአመቱ ከ20 ሚሊዮን በላይ ህዝብ መመገብ የሚችል ነው ተብሏል። ወያኔ ግብርን ዘመናዊ ለማድረግ እየማሰነ መሆኑን ቢናገርም ሀቁ ግን የሚመረተው ምርት በአይጦችና በነቀዝ እምሽክ እንደሚደረግ የተካሄደው ጥናት ያስረዳል።
ወያኔ በዚህ በያዝነው አመት የኢትዮጵያ ህዝብ ንብረት የሆኑ የንግድ ድርጅቶችን ሽያጭ ለማከናወን መወሰኑ ተሰማ። ወያኔ ከደረሰበት የገንዘብ እጥረት ለማገገም በሚል እሳቤና የውጭ የብድር ዕዳ ለመክፈል የኢትዮጵያ ህዝብ ንብረት የሆኑ ግዙፍ ድርጅቶችን በመጨብጨብ 4.5 ቢሊዮን ብር ለማካበት ማስላቱ ታውቋል። በሌላ በኩል ደግሞ የፖለቲካ ተንታኞች ወያኔ የእድሜ ገመዱ ጫፍ ላይ በመድረሱ የሀገር ሀብት የሆኑ ድርጅቶችን በመጨብጨብ የወያኔ ቁንጮች ዘርፈው ለመሰወር ማድባታቸው መሳት የለበትም ብለዋል። ሽያጩ የሚያካትታቸው ድርጅቶች ሂልተን አዲስ፣ አሰላ የበቀል ፋብሪካ፣ ብሔራዊ የአልኮል ፋብሪካ፣ ቢኤም የጨርቃ ጨርቅና የአልባሳት ፋብሪካ፣ የአፍሪካ ቲቢላ ጁስ ፋብሪካ፣ አብያታ ሻላ የሶዳ አሽ ፋብሪካ፣ የኢትዮጵያ የቆርኪና የጣሳ ፋብሪካ መሆናቸው ታውቋል።
ስኳር ከገበያ በመጥፋቱ ሳቢያ በርካታ ፋብሪካዎች ከማምረት ውጪ መሆናቸው ታወቀ። የለስላሳ መጠጥ፣ የከረሜላ፣ የብስኩት እንዲሁም ሌሎች ስኳርን ለምርቶቻቸው ከሚጠቀሙ እንደ ቢራ ፋብሪካዎች የመሳሰሉ የተመደበላቸው የስኳር ድርሻ በመቋረጡ በርካቶች ምርቶቻቸው ማምረት ማቋረጣቸው ታወቀ ሲሆን የተወሰኑት ከማምረት አቅማቸው ከ80 እስከ 90 በመቶ የሚደርሰውን ለመቀነስ እንደተገደዱ ለማወቅ ተችሏል። የወያኔ ቁንጮዎች አገር ውስጥ ስኳር በጠፋበት በዚህ ወቅት ከውጪ ተገዝቶ የመጣውን ስኳር ለዱባይ መሸጣቸውና ሞያሌ ጠረፍ ከሁለት ወራት በላይ ከ300 በላይ መኪኖች የጫኑት ከ40 ሺህ ኩንታል በላይ ስኳር በሙቀት ሳቢያ እየቀለጠ መሆኑ የወያኔን ዘራፊነት የሚያሳይ መሆኑን ብዙዎች ያስረዳሉ። የፖለቲካ አዋቂዎች እንደሚሉት እንዲህ ያለው አረመኔ ድርጊት ወያኔ በረሃብ አለንጋ ለተገረፉ ለነበሩ የመጣውን እርዳታ በመሸጥ እሱን ለሞት እንደዳረገው በማስታወስ ይህ የስርዓቱን ግፈኝነት የሚያሳይ ነው ብለዋል።
ከምዕራብ አገሮችና ከቻይና እንዲሁም ከዓለም ባንክና ከሌሎች የገንዘብ ተቋሞች መጠኑ እጅግ ከፍተኛ የሆነ እርዳታና ብድር በማግኘት እድገት ሲያሳይ ነበር የተባለው የኢትዮጵያ ኢኮኖሚ በተመጣጣኝ ደረጃ ሁሉንም ዜጎች ያልተጠቀመ መሆኑን አንድ የዓለም ባንክ ጥናት ገለጸ። ጥናቱ በመቶ ሚሊዮን ከሚገመተው የኢትዮጵያ ሕዝብ መካከል ቢያንስ 33 በመቶ የሚሆነው አሁንም ከድህነት ወለል በታች ማለትም በቀን $2 በታች በሆነ ገቢ የሚተዳደር መሆኑን ከመግለጹም በላይ ከዚህ የድህነት ወለል ውስጥ 10% የሚሆነው ደግሞ እድገት ተገኘ በተባለባቸው ጊዜ ሁሉ ገቢውም ሆነ የፍጆታ አቅሙ እያሽቆለቆለ የሄደ መሆኑን ዘርዝሯል።
የጎርፍ አደጋ በተለያዩ አካባቢዎች መከሰቱ ተነገረ። በዚህ መስከረም ወር በዋነኛዎቹ የክረምት ወራት ከሐምሌና ከነሐሴ የማይተናነ ዝናብ እየጣለ በመሆኑ የተለያዩ ወንዞች ከገደፋቸው አልፎ እየፈሰሱ መንደሮችንና እርሻዎችን እያወደሙ ነው ተብሏል። አዋሽ ወንዝ በተፍኪና በተጂ መሃል የምትገኘው አዋሽ የምትባል አነስተኛ መንደርን በቆቃ፣ በመቂ፣ በአዳሚቱሉ ወዘተ አካባቢዎች መንደሮችን አጥለቅልቆ ነዋሪዎችን ለስደት የዳረገ ሲሆን በርካታ ከብቶችንም እንደወሰደም ለማወቅ ተችሏል። ሸበሊና ገናሌን በመምላታቸው በፈርፈርና አካባቢው በሰህይወትና በእንስሳት ላይ የሞት አደጋ ማስከተሉ ተሰምቷል። በዚያ አደጋ ለተፈናቀሉ ወገኖች ተገቢ የሆነ እርዳታ እየተደረገላቸው አለመሆኑን መረዳት ተችሏል።
በምስራቅ አፍሪካ በገባው ድርቅ ምክንያት በአካባቢው የሚኖሩ 15 ሚሊዮን ህጻናት ህይወት ሆነ ጤንነት አደጋ ላይ መውደቁን ወርልድ ቪዥን የተባለው ተቋም ረቡዕ መስከረም 17 ቀን በሰጠው መግለጫ ይፋ አድርጓል። የተለያዩ ግብረሰናይ ድርጅቶች ላለፉት 6 ወራት ለአካባቢው እርዳታ በመስጠት በኩል ከፍተኛ ርብርብ ያደረጉ ቢሆንም በአሁኑ ወቅት ወደ 800 ሺህ የሚጠጉ ህጻናት በምግብ እጥረት እየተሰቃዩ መሆናቸው ተገልጿል። በአሁኑ ጊዜ ያለው የእርዳታ መጠን የነዚህን ህጻናት ህይወት ለማትረፍ በቂ የሚሆነው ምናልባትም ለሳምንታት ለሆነ ጊዜ ሊሆን ይችላል ብለዋል። በኢትዮጵያ፣ በሶማሊያ፣ በኬንያ እና በደቡብ ሱዳን በገባው ድርቅ ምክንያት በተለይ ከአምስት ዓመት በታች የሆኑትን ህጻናት በብርቱ የጎዳ ሲሆን እነዚህ ህጻናትን በህይወት ለማቆየት አልሚ ምግቦች ያስፈልጓቸዋል ተብሏል። በአሁኑ ወቅት 3 ሚሊዮን ህጻናት በወርልድ ቪዥን እየተረዱ መሆናቸው ቢገለጽም በጠቅላላ እርዳታ የሚያስፈልጋቸው ህጻናት ቁጥር በጠቅላላው 15 ሚሊዮን መሆኑንና ከነዚህ ውስጥ 5.4 ሚሊዮን የሚሆኑት በኢትዮጵያ እንደሚገኙ ታውቋል። እስከ ጥር ወር ድረስ ከፍተኛ እርዳታና እንክብካቤ የሚያስፈልጋቸው ህጻናት ቁጥር 375 ሺህ መሆኑን ተቋሙ ገልጿል።
የወያኔ አገዛዝ ከሻቢያ ጋር ያለውን ግንኙነት አስመልክቶ የወያኔ ባለስልጣኖች በአቋም እየተለያዩ መምጣታቸው የሚታወቅ ሲሆን ሰሞኑን ግንኙነቱን ማሻሻል አለብን የሚለው ወገን አሸናፊ ሆኖ አንዳንድ እርምጃ እየወሰደ መሆኑን የዜና ምንጮች ገልጸዋል። በኢትዮጵያ ውስጥ ያሉ የሻቢያ ተቃዋሚዎች እንቅስቃሴያቸውን እንዲያቀዘቅዙ መመሪያ የተሰጣቸው ከመሆኑም በላይ ሰሞኑን የኤርትራ ሳሆ ዲሞክራቲክ ድርጅት በሚል ስም ትግራይ ውስጥ በመንቀሳቀስ ላይ ያለው ድርጅት አመራር አባላት የሆኑትን 8 ግለሰቦች የትግራይ ፖሊሶችና ጸጥታ ኃይሎች ያሰሩ መሆናቸውን የዜና ምንጮች ገልጸዋል። ከታሰሩት መካከል የድርጅቱ ፕሬዝዳንትና ምክትል ፕሬዝዳንቱ የሚገኙበት ሲሆን የታሰሩበት ቦታ ግን እስካሁን ያልታወቀ መሆኑ ተነግሯል። የኤርትራ ሳሆ ዲሞክራቲክ ድርጅት በሚል ስም የሚንቀሳቀሰው ድርጅት በኢትዮጵያ ውስጥ በወያኔ አገዛዝ የተሟላ እርዳታና ትብብር እያገኙ በጸረ ሻቢያነት ከሚንቀሳቀሱ 7 የኤርትራ ድርጅቶች ውስጥ አንዱ ነው።
የደቡብ ኮሪያው አምባሳደር በወሲብ ትንኮሳ ከስልጣናቸው መነሳታቸው ይፋ ሆነ። በተለያዩ ስራዎች ኢትዮጵያ ውስጥ የሚመጡ የውጭ ሀገር ዲፕሎማቶች በሴቶች ላይ ከወሲብ ትንኮሳ እስከ አስገድዶ መድፈር የሚደርስ ጥቃት እንደሚፈጽሙ ከተለያዩ ምንጮች የተገኘው መረጃ ያስረዳል። ቻይናዎች፣ ኮሪያዎች ወዘተ በሚሰሩባቸው ድርጅቶች የሚገኙ ኢትዮጵያውያን ሴቶችን ከወሲብ ትንኮሳ እስከ መድፈር የሚደርስ በደል እንደሚፈጽሙባቸው በስፋት ይነገራል። በኢትዮጵያ የደቡብ ኮሪያ አምባሳደር በኤምባሲው በሚሰሩ ኢትዮጵያውያን ሴቶችን በወሲብ ለመተንኮሱ የቀረበውን ጥቆማ ከኮሪያ የመጣ ቡድን ባጠናከረው መረጃ መሰረት አምባሳደሩ ላይ ክስ ለመመስረት ወደ ኮሪያ እንደተጠሩ ለማወቅ ተችሏል።
የአባይ ግድብን አስመልክቶ ግብጽ ከወያኔ አገዛዝ ጋር የምታደርገው ድርድርና ውይይት ያልተሳካ መሆኑን ከግብጽ ባለስልጣኖች አካባቢ ያገኘውን መረጃ ዋቢ በማድረግ ሚድል ኢስት ሞኒተር የተባለው የዜና ተቋም አጋልጧል። ስማቸው ካልተገለጸ ባለስልጣናት ተገኘ የተባለው ይህ መረጃ በቴክኒክ ጥናት በኩል ምንም እድገት ስላልተደረገ የሶስትዮሹ ንግግር ያልተሳካ መሆኑ የሚገልጽ ሲሆን ግብጽ ስለምትወስደው የፖለቲካና ዲፕሎማሲያዊ እንዲሁም ሌሎች እርምጃዎች እያጠናች መሆኑን አሳውቋል።
የግብጽ የውሃና የመስኖ ሚኒስትር አርብ መስከረም 19 ቀን ለጋዜጠኞች በሰጡት መግለጫ የወያኔ አገዛዝ ከሚቀጥለው ዓመት ጀምሮ የአባይን ግድብ ውሃ ለመሙላት እቅድ ያለው መሆኑን ገልጸው ከሚቀጥለው ዓመት ጀምሮ ግብጽ የምታገኘው ውሃ ሊቀንስ እንደሚችልም ተናግረዋል። ግድቡን ውሃ ለመሙላት የታቀደው ለ7 ዓመታት ሲሆን በእነዚህ ዓመታት ግብጽ አሁን ከምታገኘው ውሃ መጠን ቢያንስ 25% ሊቀንስ እንደሚችልና በአጠቃላይም 55.5 ቢሊዮን ሊትር ውሃ ይቀንሳል የሚል ፍራቻ ፈጥሯል። ሚኒስትሩ ግድቡ የሚፈጥረውን አሉታዊ ተጽዕኖ ለማስወገድ 3 አገሮች ስምምነት ላይ መድረስ አለባቸው ከመላታቸው በላይ በአሁን ወቅት በቴክኒክ ጉዳዮች ላይ ልዩነት ያለ መሆኑን ጠቁመው እነዚህን ልዩነቶች ለመፍታት ጥረት መደረግ ይኖርበታል ብለዋል። የፍካሪ ዜና ፕሮግራማችን በዚሁ ይተካለላል።
Gara sana, gara di, diga mu manle, no basa adam bane no adam bo mali soreti ata sore el pani rabu sakabai sekani se sekani kan gargar no bata anjarai dabe murma ke jalatane sa okala etia sulul taloni tiksu darabat galchi okala etia yoman ofesi akka ansira fado jirai madan jira mada jira mada jira yaga yana madan jira chachap se nana te jirai anin jiru adi anin jiru yaga anin jiru
Kaingeta yoftahe ንጉሴ ከዮሐንስ አድማሱ ኮከብ እምኮከብ ይሄይስ ክብሩ የሚል የኖረ የግዕዝ አባባል አለ። አንድ ኮከብ በብርሃኑ በግዘፉ በጠቅላላ ተፈጥሮ ከሌላው ኮከብ ይበልጣል። እኔን የሚያስገርመኝ ይሄ አይደለም። አንዳንድ ከዋክብት አሉ በተለየ አጠራር ተወርዋሪ የምንላቸው። በሌሊቱ ህዋ ውስጥ ካንዱ ማዕዘነ ሰማይ ወደ ሌላው ተወርውረው ብልጭ ብለው ይጠፋሉ። ይኩሉም ይሆነው በቅጽበት ነው። ያንን በጨለማው ግርማ የተዋጠውን ህዋ በብርሃን ጎርፍ ሰንጥቀው አጥለቅልቀውት ይጠፋሉ። ተመልካችም ከመገረም በሚመነጭ ዝምታ ይዋጣል። በኢትዮጵያም የስነ ጽሑፍ ህዋ ውስጥ ዮፍታሄ ንጉሴ አንድ ታላቅ ተወርዋሪ ኮከብ ነበረ። ብሩህ ነጸብራቁ ውበቱና ድምፁ አንድነት ተሰምተው አንድነት ቢበርቁ የሚያውቅለት ጠፍቶ ምስጢሩን አካቶ ተወርዋሪ ኮከብ በራሱ ነበልባል በራሱ ነዲድ ተቃጥሎ የጠፋ ተወርዋሪ ኮከብ በምናየው ሰማይ ነበረ በይፋ። አሁን ነበረ በዚያ ቅጽበት በሆነው የጽሑፉ ዘመን ዮፍታሄ የኢትዮጵያን የስነ ጽሑፍ ህዋ በቅኔ በግጥም በመዝሙርና ተውኔት የብርሃን ጎርፍ ሰንጥቆ አጥለቅልቆት ጠፍቷል። ዛሬ የሚያሳዝነው የዚህ ተወርዋሪ ኮከብ ተጽዕኖ በዘመናችን መጥፋቱ ነው። ስለ ዮፍታሄ ንጉሴ በህፃንነቴ እናት አባቴ ሲያወጉ ሲወያዩ አንዳንዴም ሲከራከሩ ሰማ ነበር። በተለይ አባቴ ከዮፍታሄ ንጉሴ ተውኔቶችና መዝሙሮች ውስጥ በቃሉ የሚያስታውሳቸውን ስንኞች ሲያንጎራጉር እየሰማሁ ዮፍታሄ ፍቅር በህፃን ልቦናዬና ስሜቴ ተሳለብኝ። ያኔ ከሰማኋቸው ትዝ የሚሉኝ አንተ ባላጎዛ ጎራዴ ግዛ እና ወላድ ኢትዮጵያ ለልጆቿ ብላ እጅግ ሳይጠሩባት ሳይዘሯት አብቅላ የተባሉት መዝሙሮች ናቸው። ሁለተኛው በጣም ጠሊቅ መዝሙር ነው። ጠሊቅነቱን የተገነዘብኩት ካደኩ በኋላ ነው። ያኔ መዝሙሩ ይመስጠኝ የነበረው በቃላቱ ጣዕመ ዝማሬ ነበር። የፊተኛው መዝሙር ግጥሙን በሙሉ ላገኘው አልቻልኩም። የኋለኛው ግን ብርሃንና ሰላም ይባል በነበረው ጋዜጣ በሙሉ ተጽፎ ስላገኘሁት ከዚህ ቀጥሎ ጽፌዋለሁ። ወላድ ኢትዮጵያ ለልጆቿ ብላ እጅግ ሳይጥሩባት ሳይዘሯት አብቅላ ስንዴውን ጠብቃ እንክርዳዱን ነቅላ ስትመግበን አየን በፀሐይ አብስላ። ምሳሌ ዘር አገራችን ንጹሕ ዝናብ መንግሥታችን በመልካሙ ዘር ላይ እንክርዳድ ሲዘራ ታሳድገውና ከእንክርዳዱ ጋራ ገለባ ሲቃጠል ገበሬ ሲያበራ ታቃጥለዋለች እንክርዳዱን አብራ። ምሳሌ ዘር አገራችን ንጹሕ ዝናብ መንግሥታችን አይዞህ የእኛ ጌታ ነገርህን አትርሳ አለስልሰህ ዝራ የስንዴውን ማሳ የተዘራችው ዘር ፈርሳና በስብሳ ታፈራለች ፍሬ ሙታ ስትነሳ። ምሳሌ ዘር አገራችን ንጹሕ ዝናብ መንግሥታችን በጊዜው የዘራ መልካም ዘር አትርፎ ከገበሮች ጋር ማታ ከጥላ አርፎ በቸርነት ታጥቆ በቅን ተሰልፎ ደግሞ ዘሩን ዘራ መከር አሳልፎ። ምሳሌ ዘር አገራችን ንጹሕ ዝናብ መንግሥታችን። ኋላም ትምህርት ቤት ከገባው በኋላ በተለይ ሁለተኛ ደረጃ በነበርኩበት ጊዜ በብላታ መርስ ያዘን ሰዋስው ውስጥ የዮፍታሄ ቅኔዎች ግጥሞችና መዝሙሮች አልፎ አልፎ ተጠቅሰው በማግኘቴ በቃሌ አጥንቼ እንደ ዳዊት እደግማቸው ነበር። መጀመሪያ ምናቤን የመታው ስሜቴን የነካው የዮፍታሄ የቋንቋው ኃይልና ውበት ነበር። ኋላም ስለ ቅኔም ሆነ ስለ ግጥም አንዳንድ ነገር ከገረጫጨፍኩ በኋላ ያን መጀመሪያ ምናቤን የመታውን ስሜቴን የነካውን የዮፍታሄን የቋንቋ ውበት መመርመር ጀመርኩ። የዮፍታሄ ስንኞች መቀነባበር፣ የዘይቤው ወይንም የስለምኑ መተባበርና መዋሃድ፣ በስተቅኔውም በኩል የሰምና ወርቁ፣ የውስጠ ወይራው፣ የሰም ለበሱ፣ የህብሩና የምርምሩ አካሄድ እስከ ዛሬ ከተነሱት ገጣሚዎች ሁሉ ዮፍታሄን የተለየ ያደርጉታል። የዮፍታሄ ርቀቱ በኪነት ሥራው ሁሉ ከሀብተ ትንቢት ጋር የተሳላው የዘይቤው ወይንም የስለምን ስልቱ ልዝብ በመሆኑ አይኮስልም ወይም ሌላ ሊቀዳው አይችልም። ወጥነቱ የተመሰረተው በዚህ ላይ ነው። ንጹሕ የኪነት ወጥነት ነው። የዮፍታሄ ስንኞች ተተንትነው ውበታቸው አይረክስም፣ ነጋነታቸው አይጠፋም። ከቶም በተተነተኑ ቁጥር ውበታቸው የበለጠ ያማልላል፣ ይማርካል። ምስጢራቸው አይከፈልም። በተተነተኑ ቁጥር የሚጎላው ርቡዕ የነበረው የምስጢር አንድነታቸው ነው። የምስጢር አንድነታቸው ከቶ አይፋለስም። በተመረመሩ ቁጥር ውበታቸው ይበልጥ እየረቀቀ ምስጢራቸው ይበልጥ እየጠለቀ ነው የሚሄደው። ከዓመት እስከ ዓመት ልምላሜ አበባ ፍሬ እንደማይለያቸው እጽዋት ናቸው። ስንኞቹ ሁሉ በተውኔቶቹም ሆነ በመዝሙሮቹ የተለየ የግላቸው የሆነ ጣዕመ ዝማሬ አላቸው። በውስጣቸው ቀለም፣ ድምፅ፣ መዓዛ፣ ጣዕም፣ አካላዊ ህላዊ ተባብረው ይገኛሉ። ወይንም በሌላ አነጋገር ስንኞቹ ለአምስቱ ሕዋሳት አፍ አደርሰው በእነሱ አማካይነት ዘልቀው ለሕዋሳት ውስጥ ይሰማሉ። በቅኔም ሆነ በግጥም ውስጥ በጠቅላላውም በኪነት ጽሑፍ እንደዚህ አርጎ የሚያጽፍ ተራ ተውህቦ የለም። ለነ ክፍለ ዮሐንስ፣ ለነ ስነ ጊዮርጊስ፣ ለነ ተክሌ ዘዋሸራ፣ ለነ ዮፍታሄ ንጉሴ የተሰጠ ልዩ ድል የሚያስቀናና የሚያጓጓ ግሩም ተውቦ ነው። ዮፍታሄ ንጉሴ የተወለደው በ1897 ዓ.ም ጎጃም ደብረ ኤልያስ ነው። እዚያው ከተወለደበት አገር እየተማረ አደገ። በቤተ ክህነት ትምርቱም እጅግ ምስጉን ስለነበረ ማዕረግ ተቀብሏል። በተወለደ በ14 ዓመቱ ወደ አዲስ አበባ መጥቶ መጀመሪያ በሊጋባ ጽህፈት ቤት በኩል ይሰራ ነበር። ከዚያ በኋላ ግን በዳግማዊ ምኒልክና በተፈሪ መኮንን ትምርት ቤት በአማርኛ ቋንቋና በመዝሙር መምህርነት ሰርቶ ነበር። ቀጥሎም በቅዱስ ጊዮርጊስ ትምርት ቤት አስተዳዳሪና ዲሬክተር ሆኖ ነበር። ኢትዮጵያ በጠላት በተወረረች ጊዜ ዮፍታሄ በወለጋ በኩል አርጎ በስደት ወደ ሱዳን ሂዶ ነበር። ካርቱም ሆኖ በ1929 ዓ.ም ምረት ስለ ኢትዮጵያ በጻፈው መዝሙር ውስጥ የሚከተሉት ትንቢታዊ ስንኞች ይገኛሉ። ጎበዛዝቴ ሆይ ቆነጃጅቴ፣ ምንኛ ነደደ ተቃጠለ አንጀቴ፣ እንመለሳለን በአዲሱ ጉልበቴ፣ እናንተም ተምርኮ እኔም ተስደቴ። ዮፍታሄ ከስደቱ በ1933 ዓመተ ምህረት ተመለሰ። በ1935 ዓመተ ምህረት በጥቅምት ወር ለሕግ መወሰኛ ምክር ቤት ምክትል ፕሬዝደንት ተብሎ ተሹሞ በዚሁ ላይ እስከ 1939 ዓመተ ምህረት ሰኞ ሰኔ 30 ቀን ድረስ ሲሰራ ቆይቶ ሰኞ በቢሮአቸው ሲሰሩ ውለውና አምሽተው ከቤታቸው ገብተው ከተኙ በኋላ በማግስቱ ማክሰኞ ባልጋቸው ላይ ሙተው ተገኙ። ማክሰኞ ሐምሌ 1 ቀን በመካነ ስላሴ ተቀበረ። ቀደም ብሎ ስለ ብላቴን ጌታ ህሩይ ወልደ ስላሴ ሞት ከጻፈው የእንጉርጉሮ መዝሙር የሚከተሉት ስንኞች ይገኛሉ። ሰውን ሰው ቢወደው አይሆንም እንደራስ፣ ታመህ ሳልጠይቅህ መቅረቴን አትውቀስ። ባውቀው ነው ተመጣው እንደማልመለስ፣ ይማርህ መሐሪው እስትመጣ ድረስ። አሁን ሄደ ብላቴን ጌታ ህሩይን ሊጠይቅ፣ እንዳለው በዚያው ቀረ አልተመለሰም። አወይ ጥርሴ ሞኙ ዘወትር ይስቃል ያለው ባለቅኔ በተወለደ በ42 ዓመቱ በድንገት ሙቶ ተቀበረ። ያ መዋግደ ህሊናው ኢትዮጵያ ሁናው የጽሑፍ ዘመኑን በረቂቅ የጽሑፍ ውበት የፈጀው ድንግል ሀገሬ ሆይ ጥንተ ተደንገሎ እያለ አቻካል ያላገኘላትን አገሩን የዘመረው ባለቅኔ ድንገት ሙቶ አረፈ። ያ እናጣሁ ወረታን እነ ከምሲን እነ ገድሉንና እነሱንም የመሳሰሉትን ባህሪያት የፈጠረው ባለቅኔ ክንዱን ድንገት ተንተርሶ ተኛ። ምናልባትም ቀደም ብሎ መላኩ በጎ ሰው የዮፍታሄ ዘመነኛና የወቅቱ ተቀናቃኙ ለአለቃ እልፍነህ የገጠመው የሐዘን እንጉርጉሮ ለዮፍታሄ ሞት የሐዘን መግለጫ ሳይሆን አይቀርም። ይቅር አይወራ የዮፍታሄ ሞቱ፣ ይታወቅ የለም ወይ ድምፁ በመጥፋቱ። ዮፍታሄ ንጉሴ የሞተበት ምክንያት ምን እንደሆነ እስከ ዛሬ ድረስ አልታወቀም። እኔም በበኩሌ ጠይቄ አስጠይቄ በወግ የሚነግረኝ ሰው አላገኘውም። አንዳንዶቹ እንደሚሉት ከሆነ የገደለው የከሰል ጢስ ነው። የዚያን ጊዜ ሰንደቅ ዓላማችን ጋዜጣ ረቡዕ ሐምሌ 2 ቀን 1939 ዓ.ም ተብረት ቁጥር 11 ገጽ 21 ስለ ዮፍታሄ ህመምና ሞት ቀጥሎ የተጠቀሰውን አጭር ማሳሰቢያ ጽፎ ነበር። የህመሙ አኳኋን በሚገባ ገና አልታወቀም። የጤና ጥበቃ ጽህፈት ቤት ይገልጠዋል ብለን ተስፋ እናደርጋለን። እስከ ዛሬ ግን አልተገለጠም። ተገልጦም ከሆነ ማስረጃውን አላገኘውም። ዮፍታሄ ንጉሴ በመሰረቱ ባለቅኔና ገጣሚ ነው። ልዩ ገጣሚ፣ ልዩ ባለቅኔ ነው። ስሱ ነው፣ ቶሎ የሚሰማው፣ በጥብቅ የሚሰማው፣ ጠልቆ የሚሰማው የኪነት ሰው ነው። ግልብ ወይም የወሸኔ ስሜት ሲያልፍም አይነካው። ግጥሙ ወይም ቅኔው ገና በእንግርቡ ስሜት ይነዝራል። አፋጀሽኝ ከተባለችው ተውኔት ውስጥ የሚከተሉት ስንኞች ከአፍላ ወደ አፍላ እየተሸጋገሩ የመጨረሻው የናፍቆት ስንኝ ላይ ይደርሳሉ አፍላቸው ሳይቀንስ። አይኔን ሰው አማረው አይኔን ሰው አማረው የሰው ያለህ የሰው አያብር አለንጋው የሌጊዮን መሪ ልጅስ ከማዘኑ ያስማን ዲዮስ መሪ አያደሙ በኔ የሳጥናኤል መሪ የቀበሮን ግዳ በቤቱ አሳዳሪ ተበግ ተቀበሮ ቀበሮን አክባሪ ቀበሮን ወደ ቤት በግን ገደል መሪ የበግ ለምድ ለብሶ በጎች አባራሪ በቀበሮ አዋጅ አገሩን ወራሪ በለሰለሰ እርሻ አሜከላ ዘሪ እጅግ ተጠንቅቆ አባቱን አፍቃሪ አባቱን አፍቅሮ እናት አቃጣሪ እናቱን አቃጥሮ አባት አሳሳሪ አባት አሳስሮ በእናቱ መካሪ በእናቱ ላይ መክሮ አዋጅ አስነጋሪ በግራ የቆመው ሲመለስ ወደ ቀኝ እኔም በእናታችሁ ጎዳናው ሳይርቀኝ በዚያ ጊዜ እናንተን የሚያይ ሰው ናፈቀኝ ከዚህ በላይ የተጠቀሱት ስንኞች ከተራ ወይም ከግልብ ስሜት ሊመነጩ የሚችሉ አይደሉም በጣም ከመጨነቅ ስለሚፈጽመው ነገር በጽኑ መዋግድ ከተያዘ ከተወጠረ ስሜት እንጂ የዮፍታይ ጽሑፍ አንዱ መለየው ሁለት ተጻራሪ ኃይል ወይም ሁለት ወይንም ስሜት ማቀናጀት ነው ይህ ለኪነት ጽሑፍ አይነተኛ ከሆኑት ዘዴዎች አንዱ ነው ይህም ማለት አንዱን ስሜት በሌላ በተመሳሳዩ ወይንም በተጻራሪው ስሜት ማጉላት ወይንም እንዲጠነክር ማድረግ ማለት ነው ለአንባቢው ወይንም ለጸሐፊው እርቱ የሆነ ስሜት ከሌላ ጋራ በመቀናጀቱ እርቱ ወይንም ቀጥተኛ ይሆናል ይፍታህም ሐዘንን ከደስታ ሳቅን ከለቅሶ ወዘተ እያጣመደ እያቀናጀ ጥንድ ጥንድ አርጎ ያቀርብልናል የዮፍታሄ አንዱ የታላቅነቱ ምስጢር ከዚህ ውስጥ ህቡእ ሆኖ ይገኛል ላብነት የሚከተሉትን ስንኞች ይመለከቷል አወይ የኔ ነገር እንዲያው ተለባብሶ መስቀል ተሰላጢን ዘፈንና ልቅሶ ዮፍታሄ ወደ ቅኔና ወደ ግጥም የገባው የቅኔና የዜማ ትምህርት ቤት በነበረበት ጊዜ ነው በቅኔና በዜማም ጥበብ የታሸው እዚያው ሳለ ነው ወደ ቲያትር ዓለም ግን መቼና በምን ምክንያት እንደገባ እርግጡን ለማወቅ ለጊዜው አልቻልኩም ይሁን እንጂ ወደዚህ ስራው ያስገባው አንዱ ምክንያት አዲስ አበባ ከመጣ በኋላ ለአማርኛ መምህርነት መመልመሉ ይመስለኛል በዚያ ጊዜ በብዛት ተውኔት የሚጽፉና የሚያሳዩ መምህራንና ተማሪዎች ነበሩ የሚያሳዩትም ብዙውን ጊዜ በየትምህርት ቤቱና በዘመኑ በነበሩት ሆቴሎች ውስጥ ነበረ ለዮፍታሄ ወደ ቲያትር ዓለም መግባት ሁለተኛ ምክንያት የሆነው የጊዜው ሁኔታ ይመስለኛል በ1900ና በ1928 ዓመተ ምህረት መካከል ኢትዮጵያ ብዙ ተፈትናለች ደራሲያኑም የህዝቡን ስሜት ለመንካትና ልቡናውን ለማንቃት ለማነቃቃትም ምናልባት ዋና መንገድ የሆናቸው የዘመኑ መድረክ ሳይሆን አልቀረም ዘመኑ የጥፊያ ዘመን ነበር ዘመኑ የሀገር ፍቅር የገነነበት ዘመን ነበር ዘመኑ ኢትዮጵያ በብዙ ፈተና የተፈተነችበት ዘመን ነበር እንደ ዮፍታሄ ያሉትም የኪነት ሰዎች ስለ ሀገራቸው በጽኑ መዋግደ ህሊና የተጠመዱበት ዘመን ነበር ለሐሳባቸው ለስሜታቸው ለጭንቀታቸው መክፈያ የሆናቸው የተውኔት ጽሑፍና የመድረክ ዓለም ነበር ይህ ሁሉ ተዳምሮ ይሆናል የቲያትር ሥራ በዚያ ዘመን ከታላቅ ከፍታ እንዲደርስ የረዳው የቲያትር ሥራ በጣም የተወደደ የተከበረና የታፈረ ጥበብ ነበር ለብዙ ሙያም ሙሏል ዮፍታሄንም ወደ ቲያትር ዓለም ከገፋፉት ምክንያቶች ከፍ ብለው የተጠቀሱት ጥቂቶቹ ሳይሆኑ አይቀሩም ያም ሆነ ይህ ዮፍታሄ በተውኔት ድርሰትም ሆነ በሌላው አትኩሮ የሚመለከተው ወደፊትም ወደኋላም ነበር የሚከተለው ግጥሙ ስለ ኢትዮጵያ የነበረውን ጽኑ መዋግደ ህሊናና ፍቅር አግዝፎ ያሳያል የዘመኑንም መንፈስ ሕያው አድርጎ አስቀርቶልናል አጥንቱን ልልቀመው መቃብር ቆፍሬ ጎበናን ተሸዋ አሉላን ከትግሬ ስመኛ ድር ያለው ትናንትና ዛሬ አሉላን ለጥይት ጎበናን ለጭሬ ጎበና ሴት ልጁን ሊያስተምር ፈረስ አሉላ ሴት ልጁን ጥይት ሊያስተኩስ አገሬ ተባብራ ታልረገጠች ርካብ ነገራችን ሁሉ የምባይካብ የምባይካብ ትምህርት እንዲሰፋ አገር እንዲጠና አራቱ ጉባኤ ይነሱልንና መኮንን ደረሶ አሉላ ጎበና አገራችን ትማር አሁን እንደገና ጎበና ከፈረስ ጋራ ተነስ እንደገና
ይፍታይ ተውኔትም ሆነ ግጥም መዝሙርም ሆነ ቅኔ በብዛት መጻፍ የጀመረው አዲስ አበባ ከመጣ በኋላ ነው። ባገኘሁት መረጃ መሰረት በብዛት መጻፍ የጀመረው ከ1918 ዓመተ ምህረት ጀምሮ ነው። እስከ 1928 ዓመተ ምህረት ድረስ በተቀላላው 16 ተውኔቶች፣ ግጥሞች፣ ቅኔዎች፣ መዝሙሮች፣ ዘፈኖችና ልዩ ልዩ ጽሑፎች ደርሷል። የጻፋቸው ተውኔቶች ሁሉ ተደጋግመው ታይተዋል። ተደናቂነታቸው ወሰን ድንበር አልነበረውም። ለምሳሌ በ1924 ዓመተ ምህረት ሐምሌ 16 ቀን ከታዩት ቲያትሮች ዮፍታሄ ያቀረበው እጅግ ደስ ስላሉኝ ከዚህ አንዱን ክፍል ላዘጋጁ ላቶ ዮፍታሄ ንጉሴ 300 ብር ጉርሻ ደግሞ በቀለባቸው ላይ የቀለብ ጭማሪ ተደርጎላቸዋል በማለት የዚያን ጊዜው ብርሃንና ሰላም ጋዜጣ ጽፎ ነበር። ዮፍታሄን ረፍት ምክንያት በማድረግ ሰንደቅ ዓላማችን ይባል የነበረው ጋዜጣ ስራይ ሞትን በሚል ርዕስ የተጻፈውን አተታ አስፍሮ ነበር። ሟቹ አቶ ዮፍታሄ ንጉሴ በሕይወተ ሥጋ ሳሉ ያሳዩአቸው ቲያትሮች ብዙዎች ናቸው። ከብዙዎቹ አንደኛ አፋጀሽኝ የሚባለው ቲያትር በማዘጋጃ ቤት ጽሕፈት ቤት በተቋቋመው ቲያትር ማስፋፊያ አሳሳቢነት ሐምሌ 16 ቀን 1939 ዓ.ም ከእኩለ ቀን በኋላ በማዘጋጃ ቤት አዳራሽ በታየ ጊዜ ከቲያትሩ ድንቅነት በላይ የደግ ሥራ ሠራተኛው ሲሞት አለመሞቱን አሳሰበ። አፋጀሽኝ እውነተኛ መሥዋዕትነት ያለው ቲያትር ነው። ከዚያ ቀደም በኢትዮጵያ ውስጥ የሆነውንና እድሏ ቀንቶላት የተደረገላትን ከፍ ያለ ታሪክ ገልጾ ያሳያል። ይህንንም ከመግለጽ በቀር የታሪኩን መግለጫ የሆነ በውስጡ ያለው አሰራርና አነጋገር ጠሪቅ ነው፣ ልብ ይሰብራል ብሎታል። በዚሁ ጋዜጣ ላይ አቶ በለጠ የተባለው ሰው ስለ ዮፍታሄ ሥራ ቀጥሎ ያለውን ይናገራል። ምንም አሁን ደራሲው በመካከላችን ባይኖሩ የመልካም ሥራቸው መታሰቢያ ከኛ ጋር ሆኖ ዘወትር ሲያስታውሳቸው ስለሚኖር ስለ ቲያትር መጽሐፍታቸው ጥቂት እንድናገር ይፈቀድልኝ ዘንድ እለምናለሁ። አፋጀሽኝ ለአቶ ዮፍታሄ ንጉሴ የመጀመሪያ ወይም የመጨረሻ ድርሰታቸው እንዳልሆነ መናገር የሚያሽ አይመስለኝም። ከ1928 ዓመተ ምህረት በፊት በልዩ ልዩ ምስጢራት የተቀመሙና የዝማሬ ጣዕማቸው የሰሜን ህሊና በሚመስጥ ዜማ የተቃኙ 16 ያህል ቲያትሮችና መዝሙሮች አዘጋጅተው በየጊዜው ለሕዝብ በማሳየታቸው የቲያትርና የድርሰት ሊቅነታቸው በሰፊው የታወቀ ሆኗል። ስለዚህም በቲያትር ድርሰት በመላው ዓለም ከታወቁትና ስመጥሮች ከሆኑት ጸሐፊዎች አንዱ እሳቸው ናቸው ብለን ብንናገር አያሳፍረንም። እነዚያ የቀድሞዎቹ ድርሰቶቻቸው ሁሉ ታትመው ያልተራቡ በመሆናቸው በጠላት ምክንያት ስለጠፉ ዛሬ ልናገኛቸው ባለመቻላችን የሚያሳዝነን ሳይሆን አልቀረም። ቢሆንም ከነዚያ በኋላ በስደት አገርና ከተመለሱም በኋላ ይህንኑ ሥራቸውን በታላቅ ትጋት ስለቀጠሉ 8 ያህል ቲያትሮችና ልዩ ልዩ ድርሰቶች አትርፈውልናል። እነዚህም እንደ ቀደሙት ሁሉ እንዳይባክኑና ተቆነጻጽለው እንዳይጠፉ ክቡር ፊታውራሪ ደምሴ ወልደ ማኑኤል በመልካም ፈቃዳቸው ስላሰባሰቡት እነዚህም ጽሑፎች ተሰባስበው እንዲታተሙና አንድነት ተጠርዘው ሕዝብ እንዲጠቀምባቸውና የደራሲውም ስም ሲታወስ እንዲኖር ስላደረጉ እጅግ ልናመሰግናቸው ይገባል። ከዚህ በላይ እንደተገለጸው የዮፍታሄ ድርሰቶች በጣም ብዙ ነበሩ። ከተውኔቶቹ መካከል ስመጥር የሆነችው አፋጀሽኝ የተባለችው በስደት ላይ ሳለ የጻፋት ተውኔት ናት። ከዚያ ቀደም ብሎ ስለናያ ከምሲና ስለናያ ባንት ይቀጡ የጻፈው ተውኔት በጣም ዝነኛ አርጎት ነበር። በ1934 ዓመተ ምህረት እያዩ ማዘን የተባለ በአምስት የተከፈለ ተውኔት ጽፎ በደራሲው መሪነት ተዘጋጅቶ ታይቷል። ዮፍታሄ ቅኔውም ግጥሙም መዝሙሩም በርከት ያለ ነው። ብዙ ዘፈኖችም ራሱ ፈጥሮ አውጥቶ ነበር። ሙናይ የኛማ ሙሽራ አንተ ባላጎዛ ጥቂቶቹ ናቸው። ስለ ዮፍታሄ ንጉሴ በሙሉ ለማተት አያመችም። እስቲ በመጠኑ ስለ ጽሑፎቹ አንዳንድ ነገር እናውሳ። የዮፍታሄ ዘይቤ ወይንም ስለምን የማይነካው የለም። የዘይቤው ሁሉ መሰረቱ ብሉያትና ሐዲሳት ናቸው። ከዚያም ታሪክን፣ ግብርናን፣ እረኝነትን፣ የዘወትር ኑሮን፣ እጽዋትን፣ አዝርዕትን ወዘተ ከመደበኛ ዘይቤው ጋር እያዋሃደ ምታታዊ የሆነውን ቅኔውንና ግጥሙን፣ መዝሙሩንና ተውኔቱን ያቀርብልናል። ዘይቤው ሁሉን አቀፍ ነው። ላብነት የሚከተሉትን ይመለከቷል። ነበልባል እሳት ከሐመልማል ጋራ፣ ውእየትና እርጥበት ሁለቱም በተራ፣ እሳቱ ሳይጠፋ ሐመልማል አይሎ፣ ሐመልማል እሳቱን ሳያጠፋ ውሎ፣ ከግንብ አስገብቶ በጎቹን ቀላቅሎ፣ ይህንን ድንቅ አየ ሙሴ ተከታትሎ። ዘመን እንዲህ አርጎ ስለምን ሲያስረዳ፣ ሰው እንግዳ አይሆንም ጊዜ ነው እንግዳ። ውሃ የባህሪውን ሲመጣ ሊያጠፋ፣ ውሃ ሲመጣ አይቶ እሳት ቢያንቀላፋ፣ አጥፊ እንዳያጠፋ ጠፊም እንዳይጠፋ፣ የመለኮት ግርማ ይህን ተዋህዶ መልካም አርጎ አስማማ። ወይንም አንዲት ላም ነበረች የአንድ ትልቅ ጌታ፣ ተወልድ ነበረ በዓመት መንታ መንታ፣ አላቢ ያለባት ጥጃዋን አክስታ፣ ቢሞትም ጥጃዋ እምቧ ስትል ገብታ፣ ያልባል በመላሾ ጠዋትና ማታ። ከላሞችም አለች ቀይ አለላ መሳይ፣ መቼ ለጌታዋ ላላቢዋ ሲሳይ። እሷን በመላሾ ደግሞ እያባበሉ፣ ሦስት ጊዜ አልቧታል ልብ አላት እያሉ። ወይንም ዐይኔን በዐይኔ እንዳላይ መስታወቱ ጠፍቶ፣ ዐይኔን ቈረቈረኝ በዐይኔ ጉድፍ ገብቶ፣ ዐይኔን በዐይኔ ማየት ችግር ሆነኝ ከቶ፣ ማን ነው የሚነግረኝ የዐይኔን ጉድፍ አይቶ። የዮፍታሄ አማርኛ ላይ ላዩን ቀላል ወይም የዋህ ነው። ከዚህም በላይ የዮፍታሄ ጽሑፍ ሁሉ ጌጡ አፋጀሽኝ ውስጥ አንዱ ባህሪ እንዳለው ማጠሩ ነው። እያንዳንዱ ስንኝ ወይም አረፍተ ነገር ተጨምቆ የወጣለት ዳግም ወይንም አብሰንት አረቄ ነው። ለመረዳት በብዙ ፈርጅ ማስተንተን ያስፈልጋል። የጽሑፉ ውበትም ሆነ ምስጢር በተነበበ በተተነተነ ቁጥር ሕያውነቱ ከፍ ከፍ ይላል፣ ያሽታል፣ ጣዕሙ እያደር ያመረቃል። ምናቡ በጣም ሰፊ ነው። ለምሳሌ ስለ ናያ ከምሲ እጻፈው ተውኔት ውስጥ ቀጥሎ የተጠቀሱት የማይዘነጉ ስንኞች ይገኛሉ። ጣልጣል አርግባቸው በእናቶ ይግለጡ፣ መፋቀር ይሻላል አትቆራረጡ፣ ጣትህ ረጅም ነው አያባንት ይቀጡ። የከምሲ ጓደኛ አያባንት ይቀጡ፣ ወይ ጠረን አካሌ ሽታው መጣፈጡ። ለወንዱም ለሴቱም ለሁሉ አለበሰው፣ የኮራው ልጅ ከምሲ የተበጣጠሰው። ኮምተራው ባንቲቀቱም ጣውንቶቹን ለመስደብ ተነሳና ለአዝማሪው እንዲህ እያለ ይነግረው ጀመር። ሱሪው የነጣጣ ጉተናው ያማረ፣ ዐይኑ ቢቁለጨለጭ ቢወድቅ ቢነሳ፣ እንኳን አምስት ብር አያገኝም ቤሳ። ወዲያውም አከታትሎ የባንቲቀጡ ጎባን የሚሆነው አትቸኩልብን አያ ባንት ይቀጡ፣ ብር ማጣታችን አልታወቀም ቁርጡ ይለዋል። ዮፍታሄ ንጉሴ የተለየ እንዳረቄ መርፌ የሚወጋ ዐይንና እጅግ የፈጠነ የተባ ጆሮ ነበረው። ለምሳሌ በተውኔት ድርሰቶች ውስጥ ከፈጠራቸው ባህሪያት መካከል እንዳጣ ወሮታ የሚሆን ሕይወት ያለው ነፍስ ያለው አማናዊ የሆነ ባህሪ አላጋጠመኝም። ለሱ መሰል ወይም አቻ ለመሆን ይችሉ የነበሩ ፍቅር እስከ መቃብር ውስጥ የሚገኙት ከሀብት ሽመርና አጋፋሪ ጉደታ ነበሩ። ዮፍታሄ የተውኔቱም ሆነ የግጥሙ ምጸት በጣም የከረረ ነው። ለሱም ዘመን ሆነ ለኛ የማይታለፍ ሀተታ ነው። ለምሳሌ አፋጀሽኝ ውስጥ ስለ አርኩ መሄድ ሴቶች የዘፈኑት ሴቶች ተሰብሰቡ ፍልውሃ ድረስ አርኩ መሄዱ ነው እንድንላቀስ ሂደዋ ሂደዋ ምን ልበልህ እኔ ውሃ ስንቁን ይዞ ይከተልህ አይኔ የሰው አገር አፈር በዘንግ የተማሰው ያንን አካላቱን ከቶ እንዴት ለበሰው ጫማዬ ያውልህ ከግሬ ላይ ወለቀ አርኩ ደና ክረም ውሃችን አለቀ ይፍታዬ በዚያ በብዕሩ አንዴ ሲሰነዝር ስሜትን የሚወር የሚያጥለቀልቅ ኃይለ ቃል ውስጥ ይከተናል ጠላ በቅምጫና እንጀራ ባገልግል ልላክልህ ወይ ይጣፍጥ እንደሆን የስደት ሲሳይ አይኔን ሰው አማረው አይኔን ሰው አማረው የሰው ያለህ የሰው ይፍታዬ የተውኔቱም ሆነ የግጥምና የቅኔ ብዕሩ ዓላማ በተቀዳሚ ኢትዮጵያ ነበረች። ምዕራብ ወለጋ ሆኖ በ1929 ዓመተ ምህረት ከጻፋቸው መዝሙር ውስጥ ቀጥሎ የተጠቀሱት ስንኞች ይገኛሉ። ሰምና ወርቁን አስተውሎ ይመለከቷል። ድንግል ሀገሬ ሆይ ጥንተ ተደንግሎ ሕፃናቱ ታርደው ያንቺም ልብ ቆስሎ ልጅሽ ተሰደደ አንቺን ተከትሎ የሕፃናቱን ደም አዘክሪ ብሎ አስጨነቀኝ ስደትሽ እመቤቴ ተመለሺ አዳም አባታችን ደከመህ ምንኛ ስናውቅ እንዳለበት በገነት ምቀኛ በገዛ ርስታችን ሲገባ ቀማኛ ወደ ውጭ አንቀርም ተለይተን እኛ ለኢትዮጵያ የነበረው ጭንቅ ስለ ኢትዮጵያ በተባለው መዝሙር ውስጥ በጉልህ ተገልጧል። መዝሙሩን የጻፈው በ1929 ዓመተ ምህረት ካርቱም በነበረበት ጊዜ ነው። ምንም ባነበረሽ ከራሄል ያነሰ እንባይ መልስም እንባ ጊዜው ካልደረሰ መራራው ሐዘንሽ እንባይ ያፈሰሰ የልጆችሽ ርስት እንዴት ተወረሰ አዲስ አበባ ውባሽ ከርቀዘባ አይባባ ልብሽ አይባባ አይባባ ልብሽ አይባባ ልጆችሽ ልጆችሽ ሳይሆኑ ቢቀሩ አንቺን ለማጽናናት ሰዎችም ሲፈሩ ደርሷል የዋይታሽ ቃል ራማ ከበሩ ጊዜ ያለው ሊመለስ የስደትሽ ክብሩ ቀኝ ጌታ ይፍታዬ ንጉሴን ለጊዜው ለማስታወስ ያህል ከዚህ በላይ የተጻፈው በቂ ሳይሆን አይቀርም። ጽሑፉን ለማጠቃለል ይፍታዬ ትንሽ አማርኛ በሚል ርዕስ በ1924 ዓመተ ምህረት የጻፈውን አጭር ግጥም እጠቅሳለሁ። ወዳጅና ወዳጅ ምንም ቢፋቀሩ እንቁጣጣሽ የለም ሰው ሁሉ ባገሩ በጣም ብናስፋፋ ፍቅር እንደዋዛ ብቻ የኛ ነገር እንቁጣጣሽ በዛ።
የመጀመሪያው ክፍል ፕሮግራማችን በዚሁ ይጠናቀቃል።